የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሮብ ምሽት ግንቦት 30 2015 ዓ.ም መሰናዶ ጀመረ። በኢትዮጵያ በሶማሊያ ድንበር ዶሎ አካባቢ በሚገኘው የኢትዮጵያ ወታደራዊ ጦር ሰፈር ላይ አልሸባብ የሰነዘረው ጥቃት ማክሸፏን ኢትዮጵያ አስታወቀች። በሌላ በኩል የአካባቢው አንድ ነዋሪ አስተያየት ሰጥተውናል።
የፍተሻ ኬላው ከጦሩ ሰፈር ይርቃል። መኪናው እንዲቆም ቢጠየቅም አልቆም ስላለ ወታደሮቹ የማስጠንቀቂያ ተኩስ ተኮሱበት። አሁንም አልቆመም። ተሽከርካሪው ፈንጂ የጫነ መሆኑን እንዳወቁ ግን ሚሳኤል ተኩሰው አወደሙት። የተቃጠሉት መኪናውና አጥፍቶ ጠፊው ብቻ ናቸው።
ሙሉ ዘገባውን በአብይ ርዕስ ታደምጣላችሁ። ሌሎች ጥንቅሮችንም ይዘናል። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን መሰናዶ እየመራው ኤደን ገረመው አብሬያችሁ ዘልቃለሁ። ብርሃን ኃይሉ ደግሞ ቅንብሩን ታከናውንልናለች። ጽዮን ግርማ ደግሞ የምሽቱ ዋና አዘጋጃችን ናት። አብራችሁን እስከ 4 ሰዓት ድረስ እንድታመሹ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ ተሰናዱ ዜናዎች እንሻገራለን።
በድጋሚ እንደምን አመሻችሁ። ዜናውን ማሰማችሁ እንግዲህ ወልድ ነኝ። ለምሽቱ ከያዝነው ዜና ውስጥ አልሸባብ በኢትዮጵያና ሶማሊያ ድንበር አካባቢ ዶሎ በተባለ ስፍራ በሚገኘው የኢትዮጵያ ወታደራዊ ሰፈር ላይ ሊፈጽም የነበረውን ጥቃት ኢትዮጵያ ማክሸፏ፣ የሱዳን ተፋላሚ ወገኖች የተኩስ አቁም ንግግር ትናንት መጀመራቸው፣ እንዲሁም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሳዑዲ አቻቸውን አነጋገሩ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። አልሸባብ ዛሬ ግንቦት 30 ቀን 2015 ዓ.ም በኢትዮጵያና ሶማሊያ ድንበር አካባቢ ዶሎ በተባለ ስፍራ በሚገኘው የኢትዮጵያ ወታደራዊ ሰፈር ላይ ሊፈጽም የነበረውን ጥቃት ኢትዮጵያ ማክሸፏን የውጭ ጉዳይ ሚኒስቴር አስታውቋል። በሌላ በኩል በጥቃቱ ሙከራ ወቅት ሁለት ፍንዳታዎች እንደነበሩና የመጀመሪያው ፍንዳታ በወታደራዊ ሰፈር መግቢያ በር ላይ እንደነበር እንዲሁም ሁለተኛው ፍንዳታ ከመጀመሪያው ራቅ ያለ ቦታ ላይ መፈጸሙን አንድ ለደህንነታቸው ሲሉ ማንነታቸውን መግለጽ ያልፈለጉ ነዋሪ ለቪኦኤ ተናግረዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ጥቃት አድራሾቹ ጥቃት ከመፈጸማቸው በፊት በመኪናቸው ውስጥ ሳሉ የኢትዮጵያ ብሔራዊ መከላከያ አስቁሟቸዋል ሲል አስታውቋል። አልሸባብ ለድርጊቱ ኃላፊነቱን ወስዶ ሁለት ፈንጂ የያዙ ተሽከርካሪዎችን ከአጥፍቶ ጠፊዎች ጋር ወደ ወታደራዊ ሰፈሩ መላኩን ገልጿል። በወታደራዊ ሰፈሩ የነበሩት የሰራዊት አባላት መኪናውን ማውደማቸውን የአካባቢው የጸጥታ ኃላፊ የሆኑት ኦስማን ሀጂ ለቪኦኤ ተናግረዋል። የኢትዮጵያ ወታደሮች በአልሸባብ የተቃጣባቸውን ጥቃት አክሽፈዋል ሲል የሶማሊያ ብሔራዊ የዜና አገልግሎት መዘገቡም ታውቋል። አድማጮች፣ የዚህን ዜና ዝርዝር በአብይ ርዕስ ክፍለ ጊዜያችን እናቀርባለን። የሱዳን ተፋላሚ ወታደራዊ ቡድኖች በሳዑዲ አረቢያና በአሜሪካ አደራዳሪነት እንደገና የተኩስ አቁም ውይይታቸውን ትናንት መጀመራቸውን አል አረቢያ የተሰኘው የቴሌቪዥን ጣቢያ መዘገቡ ሲነገር፣ በመዲናዋ ካርቱም ግን በአየርና በምድር የሚያደርጉትን ፍልሚያ ቀጥለዋል። በሰራዊቱና በፈጥኖ ደራሽ ኃይሉ መካከል የሚደረገው ውጊያ ሲቪሎች መሠረታዊ አገልግሎት እንዳያገኙ አድርጓል፣ ሕገ ወጥነት እንዲበራከትም በር ከፍቷል ተብሏል። በሳዑዲና በአሜሪካ አደራዳሪነት የሰብአዊ ሥራዎችን ለማከናወን ባለፈው ሳምንት መደረግ የነበረበት የተኩስ አቁም ሳይከበር በርካታ ጊዜ ተጥሷል። በሳዑዲ አረቢያ ባለቤትነት የተያዘው አል አረቢያ ቴሌቪዥን ሁለቱ ወገኖች በስማ በለው ለመነጋገር መስማማታቸውን ቢገልጽም ዝርዝር መረጃ ግን አልሰጠም። ሰራዊቱና የፈጥኖ ደራሽ ኃይሉም በጉዳዩ ላይ አስተያየት አልሰጡም። የሰራዊቱ አዛዥ አብደልፈታህ አልቡርሃን ከሳዑዲው የውጭ ጉዳይ ሚኒስትር ፋይሳል ቢን ፈርሃን ጋር መነጋገራቸውን የሱዳን ሉዓላዊ ምክር ቤት አስታውቋል። የጀዳው ንግግር ውጤታማ እንዲሆን የፈጥኖ ደራሽ ኃይሉ ከሆስፒታሎች፣ ከህዝብ መገልገያዎች እንዲሁም መኖሪያ ቤቶች ለቆ እንዲወጣ ቡርሃን አጽንኦት ሰጥተው መናገራቸውን የምክር ቤቱ መግለጫ ጨምሮ አስታውቋል። የፈጥኖ ድራሽ ኃይሉ አዛዥ ጀነራል መሐመድ አምዳን ደጋሎም በበኩላቸው ከሳዑዲው የውጭ ጉዳይ ሚኒስትር ፋይሳል ቢን ፈርሃን ጋር መነጋገራቸውን ባለፈው እሁድ አስታውቀው የነበረ ሲሆን በጀዳ የሚካሄደውን ውይይት እንደሚደግፉም ተናግረው ነበር። ሁለቱም ወታደራዊ መሪዎች እንደገና ስለሚጀምረው የተኩስ ማቆም ያሉት የለም። በተያያዘ ዜና በአገራቸው የሚካሄደውን ጦርነት በመሸሽ ቁጥራቸው 13,000 በላይ የሚሆኑ ሱዳናውያን በመካከለኛው የአፍሪካ ሪፐብሊክ ውስጥ ከምትገኘው የአምዳፎክ መንደር ደርሰዋል። ገና ከደረሱት ውስጥ አብዛኞቹ ከደቡብ ዳርፉሯ የኒያላ ከተማ የመጡ ሴቶችና ሕፃናት ይገኙባቸዋል። እንደ ስደተኞቹ ገለጣ ወደ አምዳፎክ በሚያመጣው መንገድ በጉዞ ላይ ሳሉ ከታጠቁ ሰዎች ማስፈራራት፣ ዘረፋ፣ ድብደባና እስከ ጾታዊ ጥቃቶች የሚደርሱ በርካታ ችግሮች ገጥሟቸዋል። የዚህን ዜና ዝርዝር አሉላ ከበደ ይዞታል።
የተባበሩት መንግስታት የስደተኞች ድርጅት UNHCR እና የተባበሩት መንግስታት የዓለም ምግብ ፕሮግራም WFP እንደ ውሃና ምግብ የመሳሰሉ መሰረታዊ የእርዳታ ቁሳቁሶችን አዲስ ለገቡት ስደተኞች ማከፋፈል ይዘዋል። ባለፈው ወር የተጀመረውና ለደህንነት ዓላማ በሚል ልዩ አካላዊ ሁኔታዎችን ጨምሮ የግለሰቦችን ማንነት ለመለየት የሚያስችሉ መረጃዎች የሚሰበሰቡበት ምዝገባም በርካታ ሰዎች የቻድን ድንበር አቋርጠው በመግባት ላይ ባሉበት በአሁኑ ወቅትም እንደቀጠለ ነው። UNHCRና አጋሮቹ በተጨማሪም አምዳፎክ የሚደርሱትን የሱዳን ስደተኞችና ወደ አገራቸው እየተመለሱ ያሉ የመካከለኛው አፍሪካ ተወላጅ የሆኑ ስደተኞች በአፋጣኝ በሚያስፈልጓቸው ነገሮች ላይ ትኩረት ያደረገ ድጋፍና ጥበቃ ለመስጠት የአገሩ መንግስት እያደረገ ያለውን ጥረት በመርዳት ላይ ናቸው። የአደጋ ጊዜ ድጋፍ ሰጪ ቡድኖችም ጥበቃ፣ የምክር ወይም የሕክምና እርዳታ ልዩ ፍላጎቶች ያሏቸውን ሰዎች እየለዩና ድጋፎችን ወደሚያገኙበትም እየመሩ ነው። በአካባቢው ርቀትና የጸጥታ ሁኔታ በቋፍ ላይ በመሆኑ የተነሳ ከስፍራው ለመድረስ ፈታኝ ሁኔታዎች ቢገጥሙም በርካታ የአደጋ ጊዜ እርዳታ ስራዎች ግን እየተከናወኑ መሆናቸው ተዘግቧል። ከ36 በላይ አባወራዎችና ቤተሰቦቻቸው በቀላሉ አገልግሎቶችን ወደሚያገኙበትና ደህንነቱም ወደ ተጠበቀ ስፍራ ተዘዋውረዋል። ስደተኞችን ወደ ሌላ ስፍራ የማዛወሩ ቅድሚያ የሚሰጠው ታዲያ ለደህንነት ዓላማ በሚል ልዩ አካላዊ ሁኔታዎችን ጨምሮ የግለሰቦችን ማንነት ለመለየት የሚያስችሉት መረጃዎች ምዝገባ ለተሳተፉና ይበልጥም ተጋላጭ ለሆኑ ሲሆን፣ ተጨማሪ ስደተኛ ቤተሰቦችን ለማገልገል የሚያግዙ መጠለያ፣ መጸዳጃና መታጠቢያዎች ግንባታም እየተካሄደ መሆኑን ተመልክቷል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። ክርስቶስን እንድታገኙ ተራቡ በሚል በቤተ ክርስቲያን መሪያቸው ተነግሯቸው ሕይወታቸውን ያጡበትንና እስካሁን 250 የሚሆኑ ሰዎች ከጅምላ መቃብር ውስጥ የወጡበትን ስፍራ ወደ ብሔራዊ መታሰቢያነት እንደሚቀየር የኬንያ መንግሥት አስታውቋል። በሰላማዊ ውቅያኖስ ባህር ዳርቻ በሚገኝ ደን ውስጥ ከሚገኘውና 325 ሄክታር ስፋት ካለው ስፍራ በርካታ የጅምላ መቃብሮች ላለፉት ሳምንታት መገኘት ኬንያውያንንና የተቀረውን ዓለም አስደንግጧል። ተከታዮቹ ሕይወታቸውን እንዲያጡ አድርጓል የተባለው የቤተ ክርስቲያኑ መሪ ፖል መኬንዚ በርካታ ክሶች ቀርበውበታል። መርማሪዎች ትናንት ሦስተኛ ዙር አሰሳቸውን ሲጀምሩ ተጨማሪ 9 አስከሬኖችን ማግኘታቸውን የኤኤፍፒ ዘገባ አመልክቷል። መራባቸው ለሞት እንዳበቃቸው ቢታመንም ሕፃናትን ጨምሮ አንዳንዶቹ ሟቾች ግን እንደታነቁ፣ ድብደባ እንደደረሰባቸው እንዲሁም አየር እንዲያጡ መደረጉን በመንግሥት የተካሄደው የአስከሬን ምርመራ ውጤቶች አመልክተዋል። በደቡብ ዩክሬን የሚገኘው ኖቫ ካኮቭካ የተሰኘ ግድብና የኃይል ማመንጫ ጣቢያ መውደሙን ተከትሎ አካባቢው በከፍተኛ ጎርፍ ተጠልቅልቋል። የተባበሩት መንግሥታት ድርጅትም የኃይል ማመንጫው ጣቢያ ውድመት የዩክሬንን ሕዝብ ችግር የበለጠ የሚያባብስ ነው ብሏል። የሮይተርስን ዘገባ ስመኝሽ የቆየት አቅርበዋለች።
አሁን በሩሲያ ቁጥጥር ስር በሚገኘው የዩክሬን ኪርሳን ክልል በሚገኘው ኒፕሮ ወንዝ ላይ የተገነባው ግድብ ማክሰኞ ዕለት በመፍረሱ የውጊያ ቀጠና የነበረውን አካባቢ አጥለቅልቋል። ለአደጋው ማን ተጠያቂ እንደሆነ ግን እስካሁን አልታወቀም። በግድቡ አካባቢ የሚገኙ መንደሮችና ከተሞች በውሃ መጥለቅለቃቸውን የሚያሳየውን የሳተላይት ምስል ይፋ ያደረገው ማክሳር ቴክኖሎጂ የተሰኘ ኩባንያ ባወጣው መግለጫ ኖቫ ካኮቭጋ ግድብና የኃይል ማመንጫ ተቋሙ በአብዛኛው መውደሙን አስታውቋል። ማክሳር ያወጣቸው ምስሎች መኖሪያ ቤቶችና ህንጻዎች በውሃ ተውጠው ጣሪያቸው ብቻ ከላይ ሆኖ የሚያሳይ ሲሆን ውሃው ፓርኮችን፣ መንገዶችንና መሰረተ ልማቶችን አጥለቅልቋል። አደጋውን ተከትሎ ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት መግለጫ የሰጡት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊ ማርቲን ግሪፊትስ የካኮቭጋ ግድብና የኃይል ማመንጫ ተቋም ውድመት እንደ አውሮፓውያን አቆጣጠር በየካቲት 2022 ዓ.ም ምረት ሩሲያ ዩክሬንን ከወረረች ወዲህ በሲቪል መሰረተ ልማት ላይ የደረሰ ከፍተኛው ጉዳት ነው ብለዋል።
ዛሬ የሰማነው ዜና የዩክሬን ህዝብ ችግር እስከዛሬ ካየናቸው ሁሉ እየተባባሰ እንደሚሄድ የሚያሳይ ነው። በሚቀጥሉት ቀናት ጎርፉ ቀለል ሲልና ሁኔታው ተገምግመው ምላሾች መሰጠት ሲጀምሩ የአስቸኳይ ሰብአዊ እርዳታ ፍላጎቶች የበለጠ እንደሚጨምሩ ይጠበቃል።
በካኮቭጋ ግድብ የሚገኘው የውሃ ማጠራቀሚያ በኬርሳን ብቻ ሳይሆን ዛፖሪሺያና ኒፕሮ በተባሉት የዩክሬን ከተሞች ለሚኖሩ በሚሊየን የሚቆጠሩ ሰዎች የውሃ ምንጭና የአካባቢው ህልውና መሰረት ነው። የዩክሬን ባለስልጣናት እንዳስታወቁት በኬርሳን አስተዳደር ቢያንስ 40 መንደሮች ሙሉ በሙሉ ወይም በከፊል በጎርፍ የተጠለቀለቁ ሲሆን በመጪዎቹ ቀናት ቁጥሩ እየጨመረ እንደሚሄድ ግሪፊትስ አስታውቀዋል።
በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሳውዲ ጉብኝታቸው ከሀገሪቱ የውጭ ጉዳይ ሚኒስትር ፋይሳል ቢን ፈርሃን ጋር ዛሬ ተገናኝተው ተነጋግረዋል። እንዲሁም ከባህረ ሰላጤው የትብብር ምክር ቤት አባል ከሆኑ የውጭ ጉዳይ ሚኒስትሮች ጋር እንደሚነጋገሩም ይጠበቃል። ብሊንከን ትናንት ከሳውዲ አልጋ ወራሽ መሐመድ ቢን ሳልማን ጋር ጀዳ ላይ የተወያዩ ሲሆን አሜሪካውያንን ከሱዳን በማውጣት ረገድ ሳዑዲ ላደረገችው ድጋፍ ምስጋናቸውን አቅርበዋል። ክብራትና ክብራን ለዜና የተመደበልን ሰዓት በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችን ቆዩ። መልካም ምሽት።
ለዓለም ዜናዎች እንግዲህ ወልዴን አመሰግናለሁ። በ19ና በ25 ሜትር ባንድ እንዲሁም ደግሞ በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የምሽቱ የአማርኛ መሰናዶ ይቀጥላል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ዝግጅቶቻችንን በቪኦኤ አምሃሪክ የፌስቡክ ገጽ ላይ እንዲሁም ደግሞ amharic.vnews.com ላይ ድረገጻችን ላይ በመግባት በቀጥታ ተከታተሉ ዘንድ ጋብዛለን። የደንገረመው መሰናዶውን በመምራት ብርሃን ኃይሉ በቅንብሩ እንዲሁም ደግሞ ጽዮን ግርማ በአርትኦቱ አብረናችሁን፣ በተጨማሪም ደግሞ በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ አብረናሉ። በዌብና ማህበራዊ ድረገጽ ፕሮዲሰራችን ደግሞ አባዮ ገበያው ናት። እሷም አብራናለች። አብረን እናመሻለን። አሁን ወደ ዕለቱ አብይ ርዕስ እንሻገር። አልሻባብ በዶሎ አካባቢ ሊፈጽም የነበረው የሽብር ጥቃት ከሸፈ። በኢትዮጵያ ሶማሊያ ድንበር ዶሎ አካባቢ በሚገኘው የኢትዮጵያ ወታደራዊ ጦር ሰፈር ላይ አልሻባብ የሰነዘረውን ጥቃት ማክሸፏን ኢትዮጵያ አስታውቃለች። የአጥፍቶ ጠፊ ቦምብ በተጠመደባቸው ሁለት ተሽከርካሪዎች ላይ አማካኝነት ለመፈጸም የተደረገ የጥቃት ሙከራ እንደሆነ ሲገለጽ፣ የመጀመሪያው ፍንዳታ በወታደራዊ ሰፈር መግቢያ በር ላይ እንደነበረ፣ ሁለተኛው ፍንዳታም ከመጀመሪያው ራቅ ያለ ቦታ መፈጸሙን አንድ ለደህንነታቸው ሲሉ ማንነታቸው እንዲጠቀስ ያልፈለጉ የዓይን እማኝ ለአሜሪካ ድምጽ አስታውቀዋል። የሃሩን ማሩፍን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል።
እስላማዊው ጽንፈኛ ቡድን አልሸባብ ዛሬ ረቡዕ ግንቦት 30 ቀን 2015 ዓ.ም በኢትዮጵያ ሶማሊያ ድንበር ዶሎ አካባቢ ሊፈጽም የነበረውን ጥቃት ኢትዮጵያ ማክሸፏን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ዛሬ በወጣው መግለጫ ጥቃት አድራሾቹ ጥቃት ከመፈጸማቸው በፊት በመስመራቸው ውስጥ ሳሉ በኢትዮጵያ መከላከያ ሰራዊት አስቀድሞ በተወሰደባቸው እርምጃ ሙከራቸው ከሽፏል ሲል አስታውቋል። የኢትዮጵያ መከላከያ ሰራዊት የአሸባሪውን ቡድን አጥፍቶ ጠፊዎችና መሳሪያዎቻቸውን ሙሉ ለሙሉ አውድሟል ብሏል ሚኒስቴሩ። ቀደም ብሎ የሶማሊያ ዶሎ ነዋሪዎች ከከተማዋ ወጣ ብሎ በሚገኘው የኢትዮጵያ መከላከያ ሰራዊት ካምፕ ላይ ሁለት የፍንዳታ ጥቃቶች መድረሳቸውን አስታውቀዋል። ጥቃቶቹ ከጠዋት 4 ሰዓት በፊት በተከታታይ መፈጸማቸውን የአካባቢው ነዋሪዎች ተናግረዋል። ለደህንነታቸው ሲሉ ማንነታቸው እንዳይጠቀስ የጠየቁ አንድ የአካባቢው ነዋሪ የመጀመሪያው ፍንዳታ በካምፑ መግቢያ አካባቢ፣ ሁለተኛው ደግሞ ከመጀመሪያው ፍንዳታ ጥቂት ራቅ ብሎ መድረሱን ተናግረዋል። በሌላ የአካባቢው ነዋሪ የተቀረጸ ቪዲዮ ከካምፖ አካባቢ ከፍተኛ ጢስ ሲወጣ ያሳያል። እኚሁ የአይን እማኝ የቀረጹት የቪዲዮ ምስል ላይም ሁለተኛው ፍንዳታ ይሰማል። የአልሸባብ ታጣቂ ቡድን ሁለት የተሻሻሉ ፈንጂዎች የተገጠሙላቸው ተሽከርካሪዎች ከአጥፍቶ ጠፊዎች ጋር አድርጎ መላኩን በመግለጽ ለጥቃቱ ኃላፊነት ወስዷል። የሶማሊያ ክልላዊ ደህንነት ባለሥልጣን ኦስማን ኑሃጂ የኢትዮጵያ ወታደሮች ሁለቱ ተሽከርካሪዎች ወደ ካምፑ ከመድረሳቸው በፊት ማውደማቸውን ለአሜሪካ ድምፅ ተናግረዋል።
የፍተሻ ኬላው ከጦሩ ሰፈር ይርቃል። መኪናው እንዲቆም ቢጠየቅም አልቆም ስላለ ወታደሮቹ የማስጠንቀቂያ ተኩስ ተኮሱበት። አሁንም አልቆመም። ተሽከርካሪው ፈንጂ የጫነ መሆኑን እንዳወቁ ግን ሚሳኤል ተኩሰው አወደሙት። የተቃጠሉት መኪናውና አጥፍቶ ጠፊው ብቻ ናቸው።
ባለሥልጣኑ አክለው እንደተናገሩት መኪኖቹ በከተማዋ አየር ጣቢያ የሚገኘውን የሶማሊያና የኢትዮጵያ ኃይሎች ካምፕ ለማፈንዳት ተቃርበው ነበር ብለዋል። ይህ አጥፍቶ ጠፊ ተሽከርካሪዎቹ ዓላማ በአየር ጣቢያው ውስጥ ወደሚገኘው ወታደራዊ ካምፕ በመግባት በአውሮፕላኖችና በወታደሮች ላይ ከፍተኛ ጉዳት ለማድረስ እንደነበረ ያስረዱት ባለሥልጣኑ እስካሁን ድረስ በሲቪሎችም ሆነ በወታደሮች ላይ የደረሰ ጉዳት አለመኖሩን አስታውቀዋል። እግዚአብሔር ይመስገን በወታደሮችም ይሁን በሲቪሎች ላይ ጉዳት አልደረሰም ብለዋል ባለሥልጣኑ። ይሁን እንጂ በመንግሥት የሚተዳደረው የሶማሊያ ብሔራዊ ዜና ተቋም ሶና የመጀመሪያው ፍንዳታ በካምፑ መግቢያ ላይ መድረሱንና በአራት ወታደሮች ላይ አስከፊ ጉዳት ማድረሱን ዘግበዋል።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአማርኛ መሰናዶ ነው። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ምንዘልቅ ይሆናል። የዕለቱ አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። ለሁለት ዓመታት ያህል የጡረታ አበል ክፍያ ተከልክለናል ያሉ የመቀሌ ከተማ ነዋሪዎች ጡረተኞች ሰልፍ ወጡ። የጡረታ አበል ክፍያቸው ሀገራቸውን በማገልገል ሰርተውና ደክመው ያጠራቀሙት እንደሆነ የገለጹት እነዚሁ ጡረተኞች ለሁለት ዓመት ያህል ሳይከፈላቸው መቆየቱ በከፍተኛ ችግር ውስጥ እንደዳረጋቸው ተናግረዋል። ሀገርን ያገለገልን ባለውለታ ሆነን ሳለን መሸለም ሲገባን ስቃይ ውስጥ እንገኛለን ያሉት ጡረተኞቹ በረሃብና በህመም ህይወታቸው የሚያልፍ ሌሎች ጡረተኞች ቁጥርም እየጨመረ ነው ብለዋል። ሙልጌታ ጽብሃ በመቀሌ የተካሄደውን ሰልፍ ተከታትሎ ያሰናዳው ዘገባ ይቀጥላል።
በቁጥር እስከ 2000 የሚሆኑ የትግራይ ክልል መቀለ ከተማ ነዋሪ ጡረተኞች ዛሬ ረቡዕ ግንቦት 30 ቀን 2015 ዓ.ም በከተማዋ ጎዳናዎች ላይ ፍትህ አገር ላገለገሉ ጡረተኞች የሚል መፈክር በማንገብ ሰልፍ አካሂደዋል። ከሰልፉ አስተባባሪዎች አንዱ አቶ ካህሳይ አረጋዊ እየጠየቅን ያለነው ሰርተን ያጠራቀምነው የራሳችን ገንዘብ እንዲከፈለን ነው ብለዋል። የጡረታ አበላቸው ላለፈው ሁለት ዓመታት ሳይከፈላቸው በመዘገየቱ በረሃብና በህመም ህይወታቸው የሚያልፍ ጡረተኞች ቁጥር እየጨመረ እንደሆነም ተናግረዋል።
ጥያቄያችን ጎልማሳነታችን ያጠራቀምነው የጡረታ አበላችን ለ24 ወራት ያክል ስላልተከፈለን ይህ እንዲለቀቅልን መንግስቱን እየጠየቅን ነው። መገለጫ ገንዘባችን ለምን የባንክ ገንዘብ የነበራቸው እያወጡ እኛ ግን የተጠራቀመውን ገንዘብ ለምን እንደተከለከለ ግልጽ አይደለም። ይህም ወንጀል ነው። ስለዚህ ፍትህ ማግኘት አለብን። መንግስት አስቸኳይ መልስ መስጠት አለበት። ካልሆነ ግን ሰው እየሞተ ነው በየቀኑ። ለምሳሌ ሰሜን ክፍለ ከተማ በአንድ ሳምንቱ 3 ሞተዋል። መድኃኒት መግዣቱ የምግቡ ተወ የምግቡ አንዳንዱ ይረዳዳል። ሰበቱ አንዱ ይሰጣል። የለ ከሶስት ወር በፊት የተጠና ነው ምል 380 ግን መቀሌ ውስጥ ሞተዋል። ይሁን እንዳሰሳ አድርገን ነበር።
በመቀለ ከተማ ከ17 ሺህ በላይ ጡረተኞች እንዳሉ የገለጹት አቶ ካህሳይ በእርጅና ዘመናቸው የሚገባቸውና ብቸኛ መተዳደሪያቸው የሆነው የጡረታ አበላቸው ሳይከፈላቸው በመቆየቱ ችግር ውስጥ እንደሚገኙ ገልጸዋል። አቶ ግተት ገዛህኝ የተባሉ የሰልፉ ተሳታፊ በበኩላቸው ላለፉት 43 ዓመታት በመንግሥት ሥራ አገራቸው እንዳገለገሉ ተናግረዋል። ለብዙ አመታት ያገለገሉ ጥሮተኞች መሸለም ሲገባቸው ሰርተውና ለፍተው ያጠራቀሙትን የጥሮታ አበል በሽምግልና ዘመናቸው ተከልክለው በስቃይ ውስጥ ይገኛሉ ይላሉ አቶ ግተት።
በአሁኑ ሰዓት በችግርና በመከራ ወድቀን እንገኛለን። ስቃይና መከራ በእኛ ረሃብ በእኛ በሽታ አይገባም ነበር። በህግም በአለም ህግም አይፈቅድም። ይሁን እንጂ በእኛ ላይ የደረሰው ግፍና መከራ ግን በሌላው ሊደርስ በዚህ ዓለም አልታየም። እኛ መሸለምና መደገፍ ሲገባን እኛን ለሁለት ዓመት በረሃብ በበሽታ በችግር ከቤተሰብ ጋር ስቃይ እየተቀበል ነው የምንገኘው። ስለዚህ ይህንን ስቃያችን መንግስት በአሁኑ ሰዓት ልብ ገዝቶ ስቃያችን መከራችን ረሃባችን ሊፈታልን ይገባል።
ጡረተኞቹ በተለይ ከሰላም ስምምነቱ በኋላ ለሁለት ዓመታት የታጎለውን የጡረታ አበል ክፍያቸውን በወቅቱ እንደሚያገኙ ጠብቀው እንደነበረ የገለጹት አቶ ግተት፣ ሆኖም ችግሩ መቀጠሉና ተደራራቢ በደል እየተፈጸመባቸው እንዳለ ነው የተናገሩት። ጡረተኞቹ ሰልፈኞች የክልሉ ጊዜያዊ አስተዳደር፣ የፌዴራሉ መንግስት እንዲሁም ዓለም አቀፍ ማህበረሰብ ችግሮቻቸውን እንዲፈቱላቸው አጥብቀው ጠይቀዋል። ሰልፈኞቹ በከተማዋ ጎዳናዎች አቤቱታቸውን ካሰሙ በኋላ ወደ ክልሉ ጊዜያዊ አስተዳደር ጽህፈት ቤት ነው ያመሩት። በዚያው ተቀብለው ያነጋገሯቸው የትግራይ ክልል ጊዜያዊ አስተዳደር ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ ጡረተኞቹ ተገቢ ጥያቄ ማቅረባቸውን ጠቅሰው ምላሽ ለማግኘት ደግሞ በሰላም ስምምነቱ መሰረት አስተዳደሩ ከፌዴራሉ መንግስት ጋር እየተነጋገረበት እንደሚገኝም ገልጸዋል።
ጥያቄዎቹ ትክክለኛና ተገቢ ናቸው። በሰላም ስምምነቱ ለጥያቄዎች አንድ በአንድ ምላሽ እየተገኘ ችግሮቹ እየተፈቱ ነው ብዬ አምናለሁ። ገና ያልተፈቱ ብዙ ችግሮችም አሉን። በሕገ መንግስቱ መሰረት መሬታችን ነጻ አልወጣም። እናንተ እንዳነሳችሁት ደግሞ የሕዝባችን ብዙ ማኅበራዊና ኢኮኖሚያዊ ጉዳዮች አሉብን። እነዚህም ቢሆኑ ይፈታሉ የሚል ተስፋ አለኝ። ስለዚህ ሰላማችን ሳይደናቀፍ የእናንተም ችግሮች ይፈታሉ ብዬ አምናለሁ።
በተመሳሳይ የወልቃይት ስኳር ልማት ፕሮጀክት ሰራተኞች ለሁለት ዓመት ያህል ደሞዝ አልተከፈለንም ሲሉ ቅሬታ አሰምተዋል። የፕሮጀክቱ ምክትል ስራ አስኪያጅ አቶ ውበት ገብረ መድን ከ600 በላይ ቋሚ ሰራተኞች እስካሁን ደሞዝ እንዳልተከፈላቸው ተናግረዋል።
የ24 ወር ደሞዝ አልወሰድም። 2013 ለሰባት ወር የወሰደም የደሞዙ ያለ ምንም ጥቅማ ጥቅም ብቻ ነው ማለት ነው። እዚህ መቀሌ መጥቶ ሪፖርት ያደረገ ሰራተኛ ይሄን አግኝተዋል ማለት ነው። መቀሌ መጥቶ 2013 ሪፖርት ያላደረገ ደግሞ ለ31 ወራት ያህል ምንም የተከፈለው ነገር የለም። እና አሁን በከፋ ሁኔታ ያው በየአይዲፒ ሰንተሩ ሕክምና የሚሆን ብር ማጥቶ ተበታትኖ ስለሚገኝ ሞት አፋፍ ላይ ነው ያለው። ባይዘወይ ተጋልጦ ያለ ሰራተኛ ነው ማለት ይሄ መታየት መቻል አለበት። ከዚህ የተነሳ በተለያየ በሽታዎች የሞቱ አሉ። ያው የጥቃቱ ሰለባ ሆነው ወደ 6 ሰራተኛ የሞቱም አሉ ማለት ነው። ስለዚህ አካል መጉደል የተጋለጠም በርከት ያለ ሰራተኛ አለ። ወደ 15 የሚሆን ሰራተኛ የት እንዳለ እስካሁን ድረስ ምንም ኢንፎርሜሽን ያላገኘንበት ኮንዲሽን ነው ያለው ማለት ነው። ስለዚህ ሰራተኛው በዚህ ደረጃ ላይ እያለ ከስምምነቱ በኋላ ራሱ ቀላል ወራት አይደለም ያለፈው ማለት ነው።
በጦርነቱ ጊዜ ከክልሉ ሸሽተው ወደ አዲስ አበባ የሄዱ የተወሰኑ የፕሮጀክቱ ሰራተኞች ደሞዝ እንደተከፈላቸውና አብዛኛው ሰራተኛ ግን ችግር ውስጥ እንደሚገኝ አመልክተዋል። መፍትሄ ለማግኘት ለክልሉና ለፌዴራሉ መንግስት አመራሮች ጥያቄ ቢያቀርቡም እስካሁን ተገቢ ምላሽ አለማግኘታቸው አቶ ውበት ተናግረዋል። በጉዳዩ ላይ ያነጋገርናቸው የትግራይ ክልል ጊዜያዊ አስተዳደር ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ ከፌዴራሉ መንግስት ጋር በጉዳዩ ላይ እየተነጋገርንበት ነው፣ ለፕሮጀክቱ ሰራተኞች ደሞዝ ለመክፈል የሚያስችል ተስፋም አግኝተናል ብለዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለ።
የፌዴራል መንግስት በህግ ማስከበር ስም ወደ አማራ ክልል ያስገባውን የሀገር መከላከያ ሰራዊት ከክልሉ እንዲያስወጣ የአማራ ክልል ምክር ቤት የአማራ ብሔራዊ ንቅናቄ አብን ተመራጭ የህዝብ እንደራሴዎች ጠየቁ። በቁጥር 13 የሆኑ የአብን ተወካይ የምክር ቤቱ አባላት ዛሬ ባወጡት መግለጫ የፌዴራል መንግስቱ በአማራ ላይ ከህግና ከአሰራር ውጪ ጦርነት ከፍቷል ብለዋል። የክልሉ ምክር ቤትም በጉዳዩ ላይ እንዲወያይ ጠይቋል። አስቴር ምስጋናው በዚህ ዙሪያ ዘገባ አላት።
የአማራ ክልል ምክር ቤት አባላት የሆኑ 13 የአማራ ብሔራዊ ንቅናቄ አብን ፖለቲካ ፓርቲ ተወካዮች በክልሉ አሉ ያሏቸውን ችግሮች በመዘርዘር መግለጫ አውጥተዋል። በመግለጫው ካነሷቸው ጉዳዮች መካከል የፌደራል መንግስት በክልሉ እየወሰደ ያለውን ወታደራዊ እርምጃ ማውገዝ ይገኝበታል። ምንም እንኳን መንግስት ህግ የማስከበር እርምጃ እየወሰደ መሆኑን ቢገልጽም የአማራ ክልል ምክር ቤት አባል የሆኑት የአብን ተመራጮች ግን እርምጃው ህግን የተከተለ አይደለም በማለት ተቃውመዋል። ይልቁንም እየተወሰደ ያለው እርምጃ በክልሉ ላይ የተከፈተ ጦርነት ነው ብለዋል። መግለጫውን ካወጡት የአብን ተወካዮች የምክር ቤት አባላት መካከል ዶክተር በቃሉ ታረቀኝ ለአሜሪካ ድምጽ በሰጡት ማብራሪያ የፌደራል መንግስቱ ከህግ ውጭ በክልሉ ጣልቃ ገብቷል ብለዋል።
መንግስት በክልሉ ያለውን ጣልቃ ገብነትም በተለይም በህገ መንግስቱ የተሰጠውን የክልሎች መብትም እየጣሰ ነው የሚል ጥያቄም አለ። መከላከያው በዋናነት የሀገርን ዳር ድንበርና ሉዓላዊነት የማስጠበቅ ነው። ሌሎችን እንደዚህ አይነት የአለመረጋጋት በክልሎች ሲፈጠሩ በክልሉ አቅም የሚመለሱ ጥያቄዎች ከሆኑ ራሱ ክልሉ መመለስ ያለበት። ስለዚህ በመጀመሪያ የክልሉ ሰላም አስከባሪ የልዩ ኃይል እንኳ ቢፈርስ የፖሊስ ሰራዊትና ሚኒሻ አለ። እሱ ሂዶ ተሞክሮ በሱ መፈታት የማይችል ችግር ካለ የፌደራል መንግስቱ ጣልቃ እንዲገባ ጠይቆ ከዛ በኋላ ከመጣ እኛም ጥያቄ የለንም። ነገር ግን አሁን እየተሰራ ያለው እሱ አይደለም። አንደኛ የክልሉን ህዝብ አንገት ማስደፋት በዋናነት አላማ አድርጎ ስለተያዘ ብቻ በእያንዳንዷ ኮሽታ ላይ ሜካናይዝድ ጦር መላክ ጤናማ አካሄድ ነው ብዬም አላምንም። ከዚህ ከሰሜኑ ጦርነት በኋላ ባሉ የስጋት ቀጠናዎች አካባቢ ያለ ነገር ይምጣ እያልን ሳይሆን ህግ አስከብራለሁ በሚል ንጹሐን አማራዎችን በሚያሳድዱ የመከላከያ አካሎች ላይ እኛ ያንን መግለጫውን በዋናነት የሚያተኩረው አንደኛ ከካምፕ ይውጣ አላልንም፣ ወደ ካምፑ ይግባ ነው። አማራ ክልል በጣም በርካታ ካምፖች አሉት፣ እዛ ይግባ ነው እያልን ያለን።
የአማራ ክልል ምክር ቤት አፈ ጉባኤንና ሌሎች ከፍተኛ የክልሉ አመራሮችን በጉዳዩ ዙሪያ ለማነጋገር በእጅ ስልካቸው ላይ ብንደውልም ስልካቸው ሊነሳ አልቻለም። ሆኖም የፌዴራል መንግስቱ ባለፈው ሚያዝያ ወር 2015 ዓ.ም በጸጥታና ደህንነት ግብረ ኃይሉ በኩል ባወጣው መግለጫ በአማራ ክልል ህገ መንግስታዊ ስርዓቱን ለማፍረስና ክልላዊ ስልጣኑን በኃይል ለመቆጣጠር በሚጥሩ ጽንፈኛ ኃይሎች ሲል በጠራቸው አካላት የማያዳግም እርምጃ መውሰድ መጀመሩን መግለጹ ይታወሳል። በሌላ በኩል በትላንትናው መግለጫቸው የአማራ ክልል ምክር ቤት እገዛውን ሳይጠይቅ የፌዴራል መንግስት ከህግ ውጭ ሰራዊት እያስገባ ነው በማለት የፌዴራል መንግስቱን የከሰሱት የክልሉ ምክር ቤት አባላት የሆኑት የአብን ተመራጮች መንግስት በህግ ማስከበር ስም በአማራ ላይ ጦርነት ከፍቷል ብለዋል። ከነርሱ መካከል የሆኑት ዶክተር በቃሉ ታረቀኝ የፌዴራል መንግስቱ በሌሎች ክልሎች ካሉ የታጠቁ ኃይሎች ጋር ችግሮችን በሰላማዊ መንገድ ለመፍታት የሚያደርገውን ጥረት አማራ ክልል ላይም መጀመር አለበት ይላሉ።
እነዚህ የታጠቁ ኃይሎች በክልሉ ውስጥ እንኳን ህዝብን እንወክላለን ብለው ተነስተው ከሆነ እነዚህ ምናልባት ለመንግስትም ተገዳዳሪ ከሆነ ሌላ ክልል ላይ ምናልባትም በጣም ዘመናዊ መሳሪያ የታጠቀ ሲፈልግ ወደ አማራ የሚተኩስ ሲፈልግ በአማራ ላይ የሚፎክር ኃይል አለ። መንግስት እንግዲህ እንደ ምሳሌም ከኦነግ ሸኔ ብሎ ከሚጠራው መንግስት ከሚጠራው ጋር በተደጋጋሚ ከኢትዮጵያ ውጭ ድርድር እያደረገ ነው። አማራ ላይ ላለችዋ ነገር ግን ለእያንዳንዷ ነገር ግን በዚህ ደረጃ መካናይዝድ ጦር የሚልክበት ይሄ የአማራ ጥላቻን ከመግለጽ የዘለለ ሌላ ኢምፕሊኬሽንም የለው።
የምክር ቤት አባላቱ ስም ዝርዝራቸውን ጠቅሰው ባወጡት በትላንቱ መግለጫ ለአማራ ክልል አርሶ አደር የግብርና ግብዓት በአስቸኳይ ይቅረብ፣ በአዲስ አበባና በኦሮሚያ ክልል በአማራ ህዝብ ላይ የሚፈጸመው የዘር ማጽዳት ዘመቻ ይቁም፣ በህግ ማስከበር ስም በማንነታቸው ምክንያት በጅምላ የታሰሩ ወጣቶች፣ የማህበረሰብ አንቂ ምሁራን፣ የሃይማኖት አባቶች ያለምንም ቅድመ ሁኔታ ይፈቱ የሚሉና ሌሎች ጉዳዮችን አካተዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በሌላ በኩል በዚህ ጉዳይ ላይ ከክልሉ መንግስት ምላሽ ለማግኘት ሞክረን አልተሳካልንም። ሆኖም የፌዴራል መንግስቱ መጋቢት 20 ቀን 2015 ዓ.ም በጸጥታና ደህንነት ግብረ ኃይሉ በኩል ባወጣው መግለጫ በአማራ ክልል ህገ መንግስታዊ ስርዓቱን ለማፍረስና ክልላዊ ስልጣኑን በኃይል ለመቆጣጠር በሚጥሩ ጽንፈኛ ብሎ በጠራቸው ኃይሎች ላይ እርምጃ መጀመሩን ማስታወቁ ይታወሳል። በደቡብ ኮሪያ የቻይናና የሩሲያ ወታደራዊ አውሮፕላኖች ከኮሪያ ባህረ ሰላጤ ፔኒንሱላ በስተደቡብና በስተምስራቅ በኩል የአየር መከላከያ ክልሏን ጥሰው መግባታቸውን ተከትሎ ተዋጊ አውሮፕላኖችን በአስቸኳይ ወደ ስፍራው ልካለች። ድንገተኛ ወረራው የተፈጸመው የዩናይትድ ስቴትስና ቻይዋን በጠባብ የውሃ መተላለፊያና በደቡብ ቻይና ባህር ዙሪያ የገቡትን እሰጥ አገባ ተከትሎ እንደሆነ ሲሆን የባይደን አስተዳደር ሁኔታውን የቤጂንግ ጦር ጠባጫሪነት እየጎለበተ መምጣቱን ያመለከተ ነው ሲሉ ተናግረዋል። የአሜሪካ ድምጽ ዋይት ሀውስ ዘጋቢ ፓትሲ ዊዳስኳራ በዓለም ሀያላን ሀገራቱ መካከል እያደገ የመጣውን ውጥረት ቃኝታ ያደረሰችንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
እሁድ ዕለት በታይዋን ጠባብ የውሃ መተላለፊያ መስመር ውስጥ የቻይና የጦር መርከብ ወደ ዩናይትድ ስቴትስ ሚሳይል መቃወሚያ መርከቦች መጠጋታቸውን ጨምሮ ከሁለት ሳምንት ባነሰ ጊዜ ውስጥ በቻይናና አሜሪካ መርከቦችና አውሮፕላኖች መካከል ሁለት ክስተቶች ተፈጥረዋል። ክስተቱ ደግሞ በደቡብ ቻይና ባህር ላይ በዩናይትድ ስቴትስ፣ ጃፓንና የፊሊፒንስ ባህር ዳርቻ ጥበቃዎች መካከል ከሚካሄደው የሶስትዮሽ የባህር ኃይል ልምምዶች ጋር ተገጣጥሟል። ሁኔታውን ተከትሎ ምላሽ የሰጡት የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዋንግ ዌንቢን አሜሪካንን ተጠያቂ አድርገዋል።
የመጀመሪያውን ትንኮሳ የፈጸመችው ዩናይትድ ስቴትስ ናት። የቻይና ወገን ሁኔታውን በሚመለከቱ ሕጎችና መመሪያዎች መሰረት ክስተቱን አስተናግዶ ምላሽ ሰጥቷል።
ከቅርብ ዓመታት ወዲህ በቻይናና እንደ ፊሊፒንስ ባሉ የሌሎች ሀገራት መርከቦች መካከል የሚደረጉ ያልተጠበቁ ግንኙነቶች እንዲሁም የቤጂንግ ጦር በቀጠናው የሚያደርጋቸው እንቅስቃሴዎች እየጨመሩ መጥተዋል። ዩናይትድ ስቴትስም እንዲሁ በቀጠናው ካሉ አጋሮቿ ጋር የምታደርገውን ልምምድ በመጨመር ፈርጣማ ጡንቻ የማሳየትን መንገድ መርጣለች። ቤጂንግ እነዚህ ትንኮሳዎች በቀላሉ ወደ ግጭት ሊያድጉ ወደሚችሉ ተደጋጋሚ ክስተቶች ያመራሉ ትላለች። በኢሮዥያ ቡድን ፋውንዴሽን ጥናት አጥኚ የሆኑት ዙሪ ሊኔትስኪ ሁኔታው ጥሩ አካሄድ አለመሆኑን ያስረዳሉ።
It's part of a new and disturbing norm, particularly given the fact that there's limited
በተለይ ደግሞ በዩናይትድ ስቴትስ እና በቻይና ከፍተኛ መከላከያ ባለስልጣናት መካከል ያለው ግንኙነት እጅግ የተገደበ በመሆኑ ይሄ አዲስና የሚረብሽ ልማድ ነው።
ዩናይትድ ስቴትስ ግን በከፊል ጥፋተኛ መሆኗን አትቀበልም። ሆኖም ከቤጂንግ ጋር ለመነጋገር ሙከራ ያደረገች መሆኑን የአሜሪካ የብሔራዊ ደህንነት ምክር ቤት ቃል አቀባይ የሆኑት ጆን ካርቢ ይናገራሉ።
በዚያ ላይ በጣም ጠንክረን እየሰራን ነው። ፕሬዚደንቱም ባይደንና ቺ ጂንፒንግ በተገናኙበት ባሌ ወደ ነበረው የቻይናና የዩናይትድ ስቴትስ መንፈስ መመለስ እንደምንችል እርግጠኞች ናቸው።
ባለፈው ሳምንት በሲንጋፖር ሻንግሪላ በተካሄደው ዓመታዊ ጉባኤ ላይ ዋሽንግተን መከላከያ ሚኒስትሯ ሎይድ ኦስቲን እና የቻይና አቻቸው ሊ ሻንግፉ ፊት ለፊት እንዲገናኙ ያቀረበችውን ጥያቄ ቤጂንግ የአሜሪካ አስተዳደር በሊ ላይ የጣለውን ማዕቀብ አላነሳም በሚል ሳትቀበል ቀርታለች። የአሜሪካ ባለስልጣናት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ወደ ቤጂንግ እንዲጓዙና በጥር ወር ላይ አሜሪካ የቻይናን የስለላ ፊኛ መታመጣሏን ተከትሎ ዋሽንግተን ሰርዛው የነበረውን ጉብኝት እንዲያካሂዱ ተለዋጭ ቀጠሮ ለማስያዝ ጥረት እያደረጉ ነው። በፓትሲ ዊዳኩስዋራ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዝግጅቶቻችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ መተላለፋቸውን ይቀጥላሉ። የቪኦኤ አምሃሪክ ፌስቡክ ገጽ ላይ እንዲሁም ደግሞ ድረ ገጽ ላይ በመግባት በቀጥታ ዝግጅቶቻችንን እንድትከታተሉ እንጋብዛለን። በፌስቡክ ላይ የእናንተ አስተያየት ምን ይላል የሚለው ደግሞ ጥቂት እንሻገራል። ወደዛው ነው የምንሻገረው። በማህበራዊ ድረገጾች ላይ ምን አላችሁ? ደሞዝ በወቅቱ እንዲከፈላቸው በመጠየቃቸው ከወር በላይ የታሰሩ ሰራተኞች በ50,000 ብር ዋስ ተፈቱ በሚለው ዘገባችን ላይ ሱሌ ቢሩ የተባሉ አስተያየት ሰጪ እንዲህ ብለዋል። ሱሌ ቢሩ እጅግ ያሳዝናል። በዚህ ክፉ የኑሮ ውድነት ዘመን በደሞዝ ጥያቄ ሰበብ ሰውን ማሰር እጅግ የከፋ ጭካኔ ነው ብለዋል። ሌላ አስተያየት ሰጪ ደግሞ አቶ ጌታቸው ማሙ የተሰኙ ግለሰብ ናቸው። የሚገርም ነው መብት ሲጠይቁ ማሰር ብለዋል። አቶ ሰይድ ሲራጅ የተባሉ ተከታያችን በአንጻሩ ደሞዝ ተከለከልም ብለው የታሰሩ ግለሰቦች ከ50,000 ብር ዋስ ተፈቱ፣ ይገርማል ብለዋል። በምትኩ ብርሃኑ የተባሉ ግለሰብ ደግሞ ለ3 ወር ያልተከፈለን ደሞዝ ለዛውም በዚህ የኑሮ ውድነት ወንጀለኛ ያደርጋል፣ ገና ብዙ እንሰማለን በብልጽግና ብለዋል። በሌላ በምግብና በሕክምና እጦት የተማረሩ የትግራይ ክልል የጦር ጉዳተኞች ለ3ኛ ጊዜ ሰልፍ ወጡ በሚለው ዘገባችን ላይ አስተያየት ከሰጡ ግለሰቦች መካከል ደግሞ አቶ ጌታቸው ማሞ የተሰኙ ተከታያችን አንዱ ናቸው። ያሳዝናል። በካምፕ ውስጥ ከቶ ምግብና መድኃኒትን መከልከል ምን ማለት ነው? ለ3 ጊዜ ሰልፍ እስኪወጡ ለምን ችላ እንደተባሉ አይታወቁም። ሊረዱ ይገባል፣ የሰው ልጆች ናቸው ብለዋል። ተመልካቾቻችን፣ ዝግጅታችን ይቀጥላል። ከዋሽንግተን ዲሲ የሚተላለፍላችሁ መሰናዷችን ይቀጥላል። የመጀመሪያው አጋማሽን አጠናቀን ወደ ሁለተኛው አጋማሽ እንሻገራለን። ቀጣዩ ዝግጅታችን ደግሞ ዴሞክራሲ በተግባር ነው። ትውልድ ናይጄሪያ አሜሪካዊው የሚ ሞባላዴ የምዕራባዊ ዩናይትድ ስቴትስ ክፍለ ግዛት የኮሎራዶ ሁለተኛ ትልቋ በሆነችው የኮሎራዶ ስፕሪንግስ ከንቲባ ሆነው ቃለ መሐላቸውን ፈጽመዋል። የከተማዋ የመጀመሪያው ጥቁር ከንቲባ በመሆን ታሪክ የሰሩት የሚ ሞባላዴ የእሳቸው መመረጥ በተለይም ለጥቁር ወጣቶች አነቃቂ ይሆናል የሚል እምነት እንዳላቸው ገልጸዋል። የቪኦኤው ሀረና ሼሁ የተመራጩን ከንቲባ የቃለ መሐላ ስነ ስርዓት ተከታትሎ ተከታዩን ሪፖርት ልኮልናል። ቆንጅታዬ ታቀርብልናለች።
እኔ ብሌሲንግ ዮሚ ሞባላዴ ቃል እገባለሁ።
ኮሎራዶ ስፕሪንግስ ከተማ ላይ ታሪክ ተሰርቷል። ትውልደ ናይጄሪያው የሚ ሞባላዴ አዲሱ ከንቲባዋ ሆነው ቃለ መሐላቸውን ፈጽመዋል። የኮሎራዶ አገረ ገዢ ጃረድ ፖሊስ የአዲስ ተመራጩ ከንቲባ ሞባላዴ ታሪክ አነቃቂ ሆኖ እንዳገኙት ገልጸዋል።
ኮሎራዶ ስፕሪንግስ የተሻለች እንድትሆን አሜሪካም የተሻለች እንድትሆን ለመስራት ራሳቸውን የሰጡ ሰው ናቸው።
የሚ ሞባላዴ ኑሯቸውን በኮሎራዶ ያደረጉት ከ13 ዓመታት በፊት ማለትም እንደ አውሮፓውያን የዘመን አቆጣጠር በ2010 ዓመተ ምህረት ሲሆን እዚያው ቤተሰባቸውን መስርተው ይኖራሉ። የሁለት ምግብ ቤቶች ባለቤት ሲሆኑ በከተማዋ ቤተ ክርስቲያን አቋቁመዋል። እነሆ አሁን ደግሞ በልማዱ ወግ አጥባቂዎችን በምትመርጠዋ ከተማ የመጀመሪያ ጥቁር ከንቲባ ሆነው ተመርጠዋል።
በየቀኑ ከእንቅልፌ ስነቃ በህልሜ ያየሁት ነገር ይመስለኛል። ከዚያም አይ ህልም አይደለም በእውኔ ነው እላለሁ።
የኮሎራዶ ስፕሪንግስ ከተማ ነዋሪዋ ሲንዲ ኦብሪ በአዲሱ ከንቲባ መመረጥ ደስታቸውን ሲገልጹ
እኔ ዛሬ በተስፋ ተሞልቻለሁ። አዲሱን ከንቲባችንን የሚ ሞባላዴን እወዳቸዋለሁ። ጠንካራ፣ ሃይማኖተኛ፣ በጥሩ ስነ ምግባር የታነጹ ብርቱ ሰው ናቸው። የከተማችን መሪ ስለሆኑልን እድለኞች ነን።
አዲስ ተመራጩ ከንቲባ የሚ ኦቦላዴ ከጊዜ ወደ ጊዜ ስብጥሩ እየሰፋ የሚሄደውን የከተማይቱን ህዝብ በሙሉ መሪው ሆነው ሊያገለግሉት ቃል ገብተዋል።
ይህ ቀን ለብዙ ጥቁር ወጣቶች ትልቅ ቁም ነገር የያዘ ቀን ይመስለኛል። ምክንያቱም ከሰማይ በታች ማድረግ የማይችሉት ምንም ነገር እንደሌለ እነርሱም መድረኩ ላይ ወጥተው ለመሪነት ለመብቃት እንደሚችሉ ያሳያቸዋል።
በርካታ ትላልቅ ፈተናዎች የሚጠብቋቸው አዲሱ ከንቲባ የሚ ኦቦላዴ የከተማዋን እድገት፣ የነዋሪዎቿን ደህንነት፣ በአቅም ተመጣጣኝ የመኖሪያ ቤት ተደራሽነት እንዲሁም ንግድና ኢንቨስትመንትን በሚመለከቱ አበይት ውሳኔዎች ዙሪያ ከከተማዋ ምክር ቤት አባላት ጋር ተባብረው መስራት ይኖርባቸዋል።
ك ቀጣዩ መሰናዶ ደግሞ ሴቶችና ቤተሰብ ነው። የአማራንስ የግብርና ኢኮሎጂ ሲቪክ ማህበረሰብ ኢትዮጵያ ውስጥ በቀላሉ የሚበቅሉ ሀገር በቀል ተክሎችን በመጠቀም በምግብ እጥረት የተጎዱ ህጻናት ምግብ እንዲያገኙ ግንዛቤ በመፍጠር ላይ ይገኛል። ተቋሙ ከተመሰረተ 2 ዓመታትን ያስቆጠረ ሲሆን በአዲስ አበባ፣ ኦሮሚያና እንዲሁም ደግሞ በደቡብ ክልል ላይ የተለያዩ የስነ ምግብ ጠቀሜታ ያላቸው ምግቦች በህብረተሰቡ ዘንድ እንዲለመዱ እያደረገ እንደሚገኝ የተቋሙ መስራች ወይዘሮ ሙሉነሽ ጀቤሳ ለአሜሪካ ድምጽ አስታውቋል። በዚህ ዙሪያ የተሰናዳው ዘገባ ቀጥሎ ይቀርባል። የአማራንዝ ፋርም ኢኮሎጂ የሲቪክ ማህበረሰብ 20.1 ሚሊዮን የሚሆነው ዜጋዋ በምግብ ዋስትና ችግር ለተደቀነባት ኢትዮጵያ እንደ አማራንዝ ወይም ሀገር በቀል የሆኑ ተክሎችን በመጠቀም የምግብ ዋስትናን ማረጋገጥ እንደሚቻል ለማስተማር የሚሰራ ማህበር ነው። ተቋሙ በሙሉነሽ ጀቤሳ አማካኝነት ከ2 ዓመታት በፊት የተመሰረተ ነው። ወይዘሮ ሙሉነሽ ስለ ተቋማቸው እንዲያስረዳሉ።
የአማራንዝ ፋርም ኢኮሎጂ የሚባለው ተቋም ዋና ዓላማ አርጎ የተነሳው ሀገራችን እንደሚታወቀው የብዝሃ ሕይወት ክምችት ያለባት ሀገር በመሆኗ ከነዚህ የብዝሃ ሕይወት ክምችቶች ደግሞ ትኩረት ያደረግነው የምግብ እጽዋት ሆኖ እነዚህ የምግብ እጽዋቶች ጥንት በአባቶቻችን በየማሳቸው ውስጥ ለምግብነትም ለመድኃኒትነትም ሲጠቀሙ ቆይተው አሁን እንግዲህ እኛ ግን ይህ ኢንዱስትሪ ያለ የሆነ ወደ መጠቀም አመጋገባችን ስንሄድ የተውናቸው ናቸው እንጂ አሁንም አሉ። በየማሳ በየተለያየ ብሔር ብሔረሰቦች ውስጥ የተለያየ ስያሜ እና አጠቃቀም ይዘዋሉ እና እነዛን የምግብ እጽዋትን ለምግብ ዋስትናና ለአየር ንብረት ለውጥ መፍትሄ ስለሚሆኑ እነዚህን ዋና ማሳዎች ላይ ሳይሆን በተተዉ ቦታዎች ላይ፣ በህብረተሰብ ውስጥ በሚገኙ መሬቶች ላይ፣ በትምህርት ቤቶች፣ በዩኒቨርሲቲዎች ውስጥ እንዲፋፉና ወደ ምግብ ኢንዱስትሪ ውስጥ እንዲመጡ የሚያደርግ የአድቮኬሲና የማስተማር ደግሞ የቴክኒካል አድቫይስ እንዲሰጥ የሚያስችል ፕሮግራም የጀመርንበት ተቋም።
አማራንስ በአፋን ኦሮሞ ቋንቋ አምባርጣፋ የሚሰኘው ተክል ሳይንሳዊ ስያሜ እንደሆነ ወይዘሮ ሙሉነሽ ይናገራሉ። ይሄ ተክል በተለያዩ የሀገሪቱ ክፍሎች የሚበቅል ሲሆን እንደየቦታው የተለያየ ስያሜም አለው። በብዛትም እንደ አረም የሚታይ ቢሆንም ዱቄቱ በምግብነት ከተክሉ የሚገኘው ዘይት ደግሞ ለተለያዩ ነገሮች እንደሚውል ይገልጻሉ።
በየኢትዮጵያ ብሔር ብሔረሰቦች ውስጥ ስም አለ። ደቡብ አሁን ለምሳሌ ወደ ምዕራብ አካባቢ አሁን ደግሞ እርሻ ውስጥ ከበቆሎ ጋር በስፋት ነው የሚደረሰው። ካፊላ ይሉታል። ወይዞ ስቴዲ ፓሳ ይሉታል። ሀዲያ አካባቢ ሀሊዴ ይሉታል። ወደ ኦሮሚያም ላይ አምባርጣፋ ይሉታል። እኔ በጣም ሰርፕራይዝ አርጎ እንዲትኮት አድርጌ ጊዜን ጉልበትና ገንዘቤን የሚያወጣው በምክንያት ምንድን ነው? አሁን ለምሳሌ ሊበሉ የሚችሉ እጽዋት ተብለው ተለዩ መጽሐፍ አለ በኢትዮጵያ ሳይንስ የተጠረዘ እና እዛ ውስጥ ሌሎችን ቦታዎች ያልተዳረሰበት አለ እና እነዛ ነገሮች ተጠቅሰዋል አሉ መኖራቸው ምን የሚጠቅሙት እነዚህ ለምግብ ለሰውነት። አሁን ለምሳሌ እኛ ይህን እንደ ስምን ማርገን በግጭ የወሰንበት ምክንያት ለኢንዱስትሪ ግብአትነትም ጥቅምን ለምሳሌ ከውስጡ የወጣው 9% ኦይል አለ እና እኔ በጣም ከብዙ ጊዜ በኋላ ነበረ ትኩረት ሳረግበት የነበረው እና በጣም እኔ ከኬንያ ሰው ስመጣ መጀመሪያ የሚያመጣልኝ ያንን ዱቄት ለምን በጣም የምግብ ይዘቱና ለጤናማ እንትን ጠቃሚ ሳይሆን እና ምንድን ነው እንግዲህ እኛ እንደዚህ የምግብ እጥረት የፕሮቲን እና የትም እጥረት ባለበት ሀገር ውስጥ እነዚህን ነገሮች ለሴቶችና ለህፃናት በማድረግ ይሄ ቀንጨራነትን በሴቶች ላይ ሊደርስ ጉዳትን መቋቋም የሚያስችለን ነው።
በተለይም በተመጣጠነ ምግብ አቅርቦት ለተጎዱ ህጻናት አማራንዝና ሌሎች ሀገር በቀል እጽዋቶችም ጠቃሚ መሆናቸውን የሚናገሩት ወይዘሮ ሙሉነሽ ማህበራቸው በእነዚህ እጽዋቶች ዙሪያ ግንዛቤ ለማስጨበጥ እንደሚሰራም ይገልጻሉ። ከማህበረሰብ በተጨማሪም ከከፍተኛ የትምህርት ተቋማት ጋር በመተባበር እነዚህ ጥናቶች ተግባራዊ መሆናቸውን ለማረጋገጥ እንደሚጥሩም ያስረዳሉ።
በቀላሉ ሴቶችን ሊያመርቷቸው የሚችሏቸው ናቸው ብለን ስፔሻል ለሆኑ ሴቶች የበለጠ እንዲያውቁ፣ ምክንያቱም ሴቶች ጊዜ ጓሯቸው አካባቢ ቅመማ ቅመሞችን ስለማያጡ ለቤተሰቦቻቸው እንደዛ አድርገውት ወደ ምግብ ትናቸው አስገብቶ እራሳቸውን እያስተማርን ያለ ነው። ምንድናውን ትልቅ ያደረግነው ነገር እኛ በዚህ በ2 ዓመት ውስጥ የተለያዩ ስቴክሆልደሮችን ጋብዘን ጥቅሞችን እና በዓለም ደረጃ ምን ደረጃ እንዲደርስበት እንዳገኙ እንዲያውቁት ለማድረግ ነው። ዩኒቨርሲቲ ተመራማሪዎችን የአገር በቀልበትን የሚያሳድጉ ድርጅቶችን ለምሳሌ በሁለት ወርክሾፖች ላይ ጠርተን በትልልቅ ወርክሾፖች ላይ ለማሳወቅ ሞክረን ብዙዎቹ ያን የሰሩበትንም ጥናቶች ፈለጊት እንዳያመጡ ታርጓቸዋል። አይተን ከሆነ ብዙ ጊዜ ጥናቱ ተጠንተው ብዙ ጊዜ ሼልፍ ላይ ነው የሚቀመጡት እና አሁን ለምሳሌ ለዳቡ የሚሰጠውን ጥቅም ያጠኑ የአዲስ አበባ ዩኒቨርሲቲ ተመራማሪዎች ነበሩ። ቴኩር ቴክኖሎጂ ላይ እነዛን ነገሮችን ወደ ፊት ለፊት አመጠ ሌሎችም እንዲያውቁ አድርገን እንደውም በዛኛ ባረግነው ወርክሾፕ ላይ ብስኩት ተሰርቶ በብስኩቱ ላይ ዱቄቱ ገብቶ ጥቅሙ እንዴት እንደሚሰጥ እና ምንም ለውጥ እንደሌለው ጣዕሙም ተመሳሳይ እንደሆነ አውቀውት ነገም ደግሞ ለብዙ ነገር ጥቅም ላይ የሚውሉበትን መንገድ ሰፖርት እርዳታ እንዲያደርጉ አጋዥ እንዲሆኑ ለማድረግ ብዙ ጥረት አድርገናል። ትምህርት ቤቶች ውስጥ ዩኒቨርሲቲዎች ውስጥ ለምሳሌ ከሰራን ውስጥ አምቦ ዩኒቨርሲቲ ጋር ጮኬ ኩታ የሚባለው ቦታ የግብርና ኮሌጅ ያለበት ጋር ተማሪዎች ማስተርስ ተማሪ ጥናት እንዲያደርግበት እድል አመቻቸን። ይህንንም የሰራ አቅርቦቱ ያቀረብነው ምክርም
የአማራንስ ፋርም ኢኮሎጂ የሲቪክ ማህበረሰብ መስራችና ዳይሬክተር ወይዘሮ ሙሉነሽ ጀቤሳ ተቋማቸው ሀገር በቀል የሆኑ የምግብ ዋስትናን የሚያስጠብቁ እንዲሁም ለአየር ንብረት ለውጥ ተስማሚ የሆኑ እጽዋቶች በማህበረሰብ ውስጥ እንዲለመዱ በደቡብ ክልል ኦሮሚያና አዲስ አበባ እየሰራ መሆኑን ገልጸው በተለይም ደግሞ በከፍተኛ ደረጃ የትምህርት ተቋማት ውስጥ የሚሰሩ የግብርና ጥናቶችና ምክረ ሀሳቦች ተግባራዊ እንዲሆኑ እንደሚጥርም አስታውቋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ቀጣዩ ዘገባችን ደግሞ ኢትዮጵያውያን በአሜሪካ ነው። የአእምሯዊ እድገት ውስንነት ኦቲዝም ያለባቸውን ህጻናትና ታዳጊ ወጣቶችን አያያዝ እንዲሁም ደግሞ አገልግሎትን አስመልክቶ ግንዛቤ ለማስጨበጥ ያለመ ዝግጅት ከሰሞኑ በዚህ በዩናይትድ ስቴትስ ቨርጂኒያ ግዛት ውድብሪጅ ከተማ ተከናውኗል። ዝግጅቱን ሀብታም ስዩም ተከታትሎታል፣ እንደሚከተለው ይቀርባል።
በቨርጂኒያ ግዛት ከተማ ነዋሪ ተማኗዋቱ በትራንስ አረጋኝ ልጅ ድጋፍ የሚሻ ኦቲስቲክ ልጅ አላቸው። ልጃቸውን በተሻለው የህይወት መንገድ ለመምራት በሚያደርጉት ጥረት ውስጥ ከነቤተሰባቸው የተለያዩ ፈተናዎችን አልፈዋል። ማድረግ ከጀመሩ ሰነባብተዋል። ከቤተሰቦቻቸው ጋር የመሰረቱት ሀበሻ ኦቲዝም አሊያንስ የተባለው ተቋም የተለያዩ መርሃ ግብሮችን ሲተገብር ቆይተዋል። ከሰሞኑ ያሰናዳው ልዩ ዝግጅት አንደኛው ነው።
እንግዲህ በዚህ በውጭ ሀገር የምንኖር በተለይም በአሜሪካን ሀገር የምንኖር ኢትዮጵያውያን ወይም የሌላ ሀገር ዜጎች፣ እዚህ ውስጥ ኤሪትሪያኖች አሉ፣ ሱዳኖች አሉ፣ በዚህ ዝግጅት ውስጥ የአፍጋኒስታን ዜጎች፣ ፓኪስታን ዜጎች አሉ። ነገር ግን ትልቁ ዓላማ እኛ ትልቅ ግርግዳ አለ በመካከላችን። እኛ የመጀመሪያ ትውልድ እዚህ ሀገር ይሆን ያልተወለድን ግን ከእድሜያችን መሀል ላይ ወደዚህ ሀገር የመጣን ሰዎች ልጆቻችንን እዚህ ከወለድን በኋላ በተለይ በእንደዚህ አይነት ዲያግኖሲስ ውስጥ ሲያልፉ ስፔሻል ኒድ ልጆች ናቸው ተብሎ ሲነገር ትልቅ ግርግዳ በመካከላችን አለ። ያ ግርግዳ ቋንቋ፣ ባህል እና ኢንፎርሜሽን ነው። የት እንደምናገኝ፣ ምን እንደምናደርግ፣ ማንን እንደምናናገር ብዙ ጊዜ አናውቅም። በዛ የተነሳ የተነገረንን ብቻ ነው የምናደርገው። የመብታችንን እንኳን አናውቅም። በአሜሪካን ሀገር በጣም ብዙ ራይት አለ። የአሜሪካን መንግስት ለስፔሻል ኔድ ልጆች ከፍተኛ ገንዘብ ያወጣል። ግን የት ጋር ሄደን እንደምንጠቀም፣ መቼ እንደምንወስደው፣ ምን ማድረግ እንዳለብን ስለዛ ነገሮች አናውቅም። ስፔሻሊ ስለ አይፒ ሚቲንግ ትምህርት ቤት በሚገቡበት ሰዓት ቁጭ ብለን ስንወያይ የልጆቻችንን መብት ምን ጥግ ድረስ እንደሆነ አናውቅም። ለምሳሌ በፐብሊክ ስኩል ውስጥ የሚማር ልጅ ትምህርት ቤቱ በቂ ትምህርት ካልሰጠው ፕራይቬት ስኩል ድረስ መንግስት ከፍሎ ያስተምራል። ያ እንደዛ አይነት ራይቶች ልጆች ትልቅ ከሆኑ በኋላ የጋርዲያንሺፕ መብት ቤተሰብ እንዳለው የተለያዩ ጥቅሞች ልጁ ለምሳሌ ክሮየስ ሆኖ ኦቲዝም ከላው ላይ ጨርሶ ራሱን የማይችል ከሆነ ማድረግ የሚገባንን ነገር ቀድመን መዘጋጀት ያለብን ነገሮች አናውቅም። ስለዚህ ብዙ ኢንፎርሜሽኖች ያስፈልጉናል። ትልቁ የኢንፎርሜሽን እጥረት ነው ያለብን እና ያንን ግርግዳ ለመስበር ነው።
የእድገት ውስንነት ያለባቸው ህጻናትና ወጣቶች ተገቢው ክትትልና ድጋፍ ከተደረገላቸው የተሻሉ ውጤቶችን ማስመዝገብ እንደሚችሉ ባለሙያዎች ይናገራሉ። ይሁንና የግንዛቤ ችግር ለወላጆቻቸው ሳይቀር ተግዳሮት ሆኖ ቆይቷል። በተለይ በትውልደ ኢትዮጵያውያን ዘንድ ይህን በመቀየር የተሻለ ሚና መጫወት እንደሚያስፈልግ የተቋሙ አጋር መስራችና የአቶ በትረ ሙሴ ባለቤት ወይዘሮ ብሩክታይት ዘውዴ ይናገራሉ።
አዎ፣ እኛ ኢትዮጵያውያን በኦቲዝም ዙሪያ ያለን እውቀት በጣም ያነሰ ነው። ይሄ ማለት ብዙ አናውቅም፣ በሀገራችንም ብዙ ጊዜ ስለማናይ ህብረተሰቡ በጣም ከባድ ስቲግማ አለበት። ስቲግማ ማለት በቃ ወላጆች ኃጢአተኞች ስለሆኑ ነው እንደዚህ አይነት ልጅ የሰጣቸው እግዚአብሔር ብለው ያስባሉ። ያ ግን ግንኙነት የለውም ከኃጢአት ጋር። ልጆቹ በቃ እንደዚህ ሆነው ተፈጠሩ። ግን ብዙ ትሬኒንግ፣ ብዙ ቴራፒዎች ካገኙ ቀስ ያለ እድገት ቢሆንም መሻሻል ቢሆንም ይደርሳሉ። ግን ትዕግስትና ፈታኝ ነው። ያ ደግሞ በቃ እንደ ወላጅ እግዚአብሔር መርጦ ስለሰጠን ይህን ኃላፊነት ትወጣላችሁ ብሎ ስለሰጠን ለመወጣት የምናውቀውን ነገር በሙሉ ለመርዳት ልጆቻችንን እና ጥሩ ደረጃ ላይ ይደርሳሉ። አንዳንዶቹም በጣም ብዙ ተሰጥኦ ያላቸው አለ። ያ ተሰጥኦ ግን በእርዳታና በትዕግስት ይደርሳሉ።
በዚህ ዝግጅት ላይ ከተለያዩ የህብረተሰብ ክፍሎች የተውጣጡ ግለሰቦችና ቤተሰቦቻቸው ተሳታፊ ሆነዋል። መሰሉን ጅምር በሞራል ለመደገፍ ከተገኙት መካከል አንዷ ዶክተር የትናየት አስፈው ናቸው። ዶክተር የትናየት በተለይ በትውልድ ኢትዮጵያውያን ማህበረሰብ ዘንድ ልዩ ድጋፍ የሚሹ ህጻናት፣ ታዳጊዎችና ወጣቶችን በተመለከተ መሰል የመረጃና የግንዛቤ መድረኮች ሊደገፉ እንደሚገባ ሀሳባቸውን አጋርተዋል።
ሁሉ ነገር የሚጀምረው ምንድን ነው? ከማወቅ ነው። አዌር ከመሆን ነው። እና ያ አዌርነስ ሲኖር ኢንፎርሜሽኑ እየተሰራጨ ሁሉም ቤት መግባት ሲጀምር ሰዎች መነጋገር ይጀምራሉ። ሰዎች ያለውን አገልግሎት መጠቀም ይጀምራሉ። ከዚህም ተርፈን ደግሞ አገር ቤትም ብዙ ኮንትሪቢዩት የምናደርግበትን ነገር ማመቻቸት እንችላለን። በዚህ አጋጣሚ በኢትዮጵያም ውስጥ በጣም ወዳጅ የነበረች ነፍሷን ይማር ወይዘሮ ዘሚዩኑስ በጣም በኦቲዝም ደረጃ በጣም ብዙ ስራዎችን እየሰራች ነው። ሌሎችም ድርጅቶች እየመጡ እንደሆነ እሰማለሁ በኢትዮጵያ እና በሁሉም ቦታ ያሉ ልጆች አገልግሎት የሚያገኙበትና የተሻለ ህይወታቸውን ያላቸውን ፖቴንሻል አውጥተው የሚሰሩበትን ነገር ማመቻቸት ግዴታችን ነው ነው የምለው።
ልዩ ድጋፍ የሚሹ ህጻናት፣ ታዳጊዎችና ወጣቶችን ለቁም ነገር ለማብቃት በሚደረገው ጥረት ውስጥ የሌሎች ወጣቶች ድጋፍና ተሳትፎ የሚናቅ አይደለም። በዚህ ዝግጅት ላይ የከፍተኛ ትምህርት ተማሪዎች የበጎ ፈቃድ አገልግሎት የመስጠታቸው ግብም ይኸው ይመስላል። ፊንሃስ በትረሙሴን ለመሰሉ የቤተሰብ አባላቶቻቸውን ዕለታዊ ፈተናዎችና እድገቶችን ለሚመለከቱ ወጣቶች ደግሞ መሰል እንቅስቃሴዎች ልዩ ትርጉም አላቸው። ፊንሃስ ታናሽ ወንድሙን መጻኢ ዘመን ለማፍካት ወንድማዊ ፍቅሩ ትልቅ አቅም እንዳለው ተረድቷል።
እኔ የማግዘው ምን መሰለ፣ ወንድሙ ለመሆን ነው። እሱ የኔ ማይ ፈርስት ሪስፖንሲቢሊቲ ነው እና አንዳንድ ቅዳሜ ስዊሚንግ ይሄዳል፣ እወስደዋለሁ። አንዳንድ ጊዜ ሾፒንግ ማድረግ ሲፈልግ ከቴራፒስቱ ጋር እወስደዋለሁ። እንዴት ነው እቃ የሚገዛው፣ እንዴት ነው ፒክ የሚያደርገው፣ ሾፒንግ ሊስት እንዴት ነው የሚጻፈው፣ እንደዚህ አይነት ነገር ከእሱ ጋር አልፎ አልፎ እንጫወታለን ጊዜ ሲኖረን ትምህርት ቤት ሳልሆን እና just being a brother na that's very important na እሱ ነገር ነው ማረገው። በቃ
የልጃቸውን ሁኔታ ከተረዱበት ቅጽበት ጀምረው ለሌሎች ሳይቀር አርአያ ለመሆን እየጣሩ የሚገኙት አቶ በትረሙሴ በበኩላቸው በተለይ በትውልደ ኢትዮጵያውያን ማህበረሰብ ዘንድ ቢጠናከር ያሉትን የባህሪ ለውጥ ይጠቁማሉ።
ስፔሻል ኒድ ልጆች ወላጆችን በልዩ አይን መመልከት ወይም ደግሞ ተረግመው ወይም ደግሞ መጥፎ ሰዎች ስለሆኑ አይደለም ይሄ የገጠማቸው። ልጆች የፈጣሪ ስጦታ ናቸው። ስለዚህ ስንመለከት በትህትና በማስተዋል በተለይ እናቶች በጣም የተጎዱ እናቶች በቤታቸው ውስጥ ልጃቸውን በመመልከት ስላሉ አንዳንዶቹም በተለያየ ህመም ውስጥ ያሉ እናቶች ስላሉ በመልካም በቅንነት ብንቀበላቸው በሚመጡበት ቦታ በሃይማኖት ቦታ ሊሆን ይችላል፣ በሰርግ በለቅሶ ቦታ ሊሆን ይችላል። ባይመጡ እንኳን ከልጃቸው ችግር እንደሆነ እንድንረዳ በተለይ ይሄ ምናምን እያል ልባቸውን ባንሰብረው ለዛ ጥንቃቄ ብናደርግ ከቻልን ደግሞ ብናግዛቸው ብንረዳቸው ብንደግፋቸው ኢኮኖሚካል አይደለም አይዟችሁ አይዞሽ እኔ ለጠብቅልሽ እንደ ዛሬ ብንላቸው ይሄ ትልቅ ከኛ የሚጠበቅ ኃላፊነት ነው።
በዚህ ዝግጅት ላይ ከተለያዩ መንግስታዊና መንግስት ያልሆኑ ተቋማት የመጡ ወኪሎች ከኦቲስቲክ ህጻናት ታዳጊዎችና ወጣቶች እንክብካቤ ጋር በተገናኘ ጠቃሚ ናቸው ያሏቸውን መረጃዎችና ልምዶች አጋርተዋል። የትስስርና የሐሳብ ልውውጥ አፍታዎችም ተከናውነዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጭ ተመልካቾቻችን የዕለቱን ዝግጅት እዚህ ላይ ፈጽመናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ቁልፍ የመሰረተ ልማት አውታሮች በዓለም ዙሪያ ከጊዜ ወደ ጊዜ እየጨመረ የመጣ ውድመት ለማድረስ የታለመ የሳይበር ጥቃት ፈጻሚዎች የደቀኑት አደጋ ስጋት ሰለባ እየሆኑ ነው ሲል ይንደረደራል የዕለቱ ርዕሰ አንቀጽ። የምንገለገልበት የቴክኖሎጂ የኢንተርኔትና የዲጂታል አገልግሎት እያደር እያየለ የመጣ ጥቃት ሰለባ እየሆኑ ነው ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ተወካይ አምባሳደር ሊንዳ ቶማስ ግሪንፊልድ የተናገሩትን ይጠቅሳል።
ይህ አየርና የውሃ አቅርቦቶቻችንን፣ የኢንተርኔት መብራትና የመጓጓዣ አገልግሎቶቻችን የሚቆጣጠሩና የዕለት ተዕለት ሕይወታችንን የሚያቀላጥፉ ተቋማት፣ የዜና ማሰራጫ ጣቢያዎችንና የመንግስት መረጃ ገጾችን ይጨምራል።
በማያያዝም የሳይበር ጥቃት አደጋዎች እየመጡ ያሉት ከወንጀለኛ ቡድኖች ብቻ ሳይሆን የሳይበር ደህንነትን የሚመለከቱ ደንቦችንና ሕጎችን በሚፈልጉት መልክ ለመቅረጽ በክፉ ዓላማ ከተነሳሱ አንዳንድ መንግስታትም ጭምር ነው ሲሉ አምባሳደር ቶማስ ግሪንፊልድ የተናገሩትን አክሏል። ጉዳት ለማድረስ በሚነጣጠሩ የሳይበር ጥቃቶች ላይ ከሚሳተፉ መንግስታት ምሳሌ የሆነችው ሩሲያ በዩክሬን ላይ በከፈተችው ፍትሃዊ ያልሆነ ጦርነት መጀመሪያ ላይ የዩክሬንን የኃይል ማመንጫዎችና የኃይል ማስተላለፊያዎች እንዲሁም የሳተላይት መገናኛዎች የጥቃት ኢላማዋ ስታደርግ፣ ባለፈው ዓመት በአልቤኒያ ላይ ጥቃት ያደረሰችው ኢራንም የመንግስቱን የመረጃዎች ክምችት ከማውደሟ ባሻገር በርካታ የህዝብ አገልግሎቶች እንዲቋረጡ ምክንያት መሆኗን ርዕሰ አንቀጹ አውስቷል።
Given these myriad serious and dynamic threats, all of us are looking to the UN.
እነዚህን ስፍር ቁጥር የሌላቸውን ብርቱና ተለዋዋጭ ስጋቶች ከተመለከትን ለመልካም ሆነ ሁነኛ ምላሽ ለመስጠት ሁላችንም የተባበሩት መንግስታት ድርጅትን እንሻለን።
በቅርቡ በተባበሩት መንግስታት ድርጅት ዋና መስሪያ ቤት የተካሄዱትን በሳይበር ደህንነት ላይ ያተኮሩ ስብሰባዎች በይሁንታ የተቀበሉት አምባሳደር ቶማስ ግሪንፊልድ ግንዛቤን በማሳደግ አንዳች ጉዳት ለማድረስ የሚውጠነጠኑ የሳይበር ጥቃቶችን ማውገዝ አለበት በማለት የጸጥታው ምክር ቤት የድርጊቱን ፈጻሚዎች ተጠያቂ ለማድረግ ግንባር ቀደም ሚና መጫወት እንዳለበት አጽንኦት ሰጥተው መናገራቸውን ርዕሰ አንቀጹ ጠቅሷል።
We need to be promoting a shared understanding of what rules
በኮምፒውተርና በሌሎች የዲጂታል ቴክኖሎጂ አግባአቶች አማካኝነት የሚከናወኑ ስራዎች በምን አይነት ህጎችና ደንቦች ይዳኙ፣ ይልቁንም ወይንም ደግሞ በዚህ የቴክኖሎጂ ምህዳር አጠቃቀም ኃላፊነት የሚሰማው የመንግስት ባህሪ ማዕቀፍ ምን ይሁን በሚል ያለንን የጋራ ግንዛቤን ማጎልበትና ይበልጥ ማሳወቅ አለብን።
ርዕሰ አንቀጹ አያይዞም እንደድል ሆኖ በተባበሩት መንግስታት ድርጅት የመንግስታት ጉዳይ ተከታታይ ባለሙያዎች ቡድን ይህን መሰሉን ማዕቀፍ በማዘጋጀት ጠቅላላ ጉባኤው ያለውን የጋራ መግባባት ደጋግሞ አረጋግጧል ሲሉ አምባሳደር ቶማስ ግሪንፊልድ ይህንን አስመልክቶ የተናገሩትን ጠቅሶታል። ዓለም አቀፍ ህጎች በሳይበር ስፔስ አጠቃቀም ላይም ተፈጻሚ ይሆናሉ። አገራት በሰላም ጊዜ በፈቃደኝነት ላይ የተመሰረቱ የመንግስት ባህሪዎችን እንዲያከብሩ የሚጠበቅ ሲሆን፣ በአንጻሩ የሳይበር ደህንነትን ለማጠናከር መንግስታት ተግባራዊ የሆነ የትብብር እርምጃ መውሰድ አለባቸው ብለዋል።
የተባበሩት መንግስታት ከወራት በፊት የአባል ሀገራትን ጠንካራ ድጋፍ የተቸረው የሳይበር ቴክኖሎጂ የተግባር ፕሮግራም በእንግሊዝኛው አህጽሮት POA የሀገራትን የሳይበር ፕሮግራም ማዕቀፍና የሳይበር አቅም በመገንባት ላይ ያተኮረ ቋሚ አካል እንዲፈጠር ሊረዳ ይችላል ሲሉ የዩናይትድ ስቴትስዋ የተባበሩት መንግስታት ድርጅት ተወካይ አምባሳደር ቶማስ ግሪንፊልድ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጭ ተመልካቾቻችን የዕለቱን መሰናዶ እዚህ ላይ ፈጽመናል። መሰናዶውን በመምራት ኤደን ገረመው፣ በቅንብሩ ብርሃን ኃይሉ፣ እንዲሁም ደግሞ በዝግጅቱ ጽዮን ግርማ አብረናችሁ ቆይተናል። ከመላው የአሜሪካ ድምጽ ዘጋቢዎች እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። አብራችሁን ስለቆያችሁ በድጋሚ እናመሰግናለን። ሰላም ጤና ስጥልን። ደህና ደሩ።